ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 26 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የወያኔው ጸረ ኢትዮጵያ ጸረ ህዝብ ፖሊሲና አገዛዝ ያደረሰብንን ለመግለጽ የሚከብድ በደል ያልበቃኒ መስል የወያኔው ኮሎኔል ቋንቋ ብቻ ቀይሮ አባብሶ ቀጥሎታል። ይበልጥ ስንገፋ ይበልጥ ጠንክረን ካልወጣን ለጠላቶቻችን እንመቻለንና ተቃውሞአችንንና ህብረታችንን አጠንክረን መነሳት አማራጭ የለውም። ዋናውን ትተው ውልግድግዱን በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናስተማለን። በመጨረሻም የሽግግር ሂደትን በሚተነትነው የዲሞክራሲያ እትም ክፍል አንድ ዝግጅታችንን እናጠናቅቃለን። በቅድሚያ ዜና።
ባለፈው ሳምንት መጨረሻ ቅዳሜ ግንቦት 24 ቀን በቤንሻንጉል ጉሙዝ በመተከል ዞን በዳንጉር ወረዳ ቆስታ በተባለ ቦታ የታጠቁ አሸባሪዎች በአንድ ተሽከርካሪ ላይ በከፈቱት ተኩስ አምስት ሰላማዊ ሰዎች መግደላቸውና ሌሎች አራት በጽኑ ማቁሰላቸውን ከቦታው ከተገኘ መረጃ ለማወቅ ተችሏል። ሟቾቹ ቀደም ብሎ በአካባቢው በተፈጠረው አለመረጋጋት ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያዎች የሚገኙና ቀደም ብሎ ወደሚኖሩበት ቦታ ሄደው እቃዎቻቸውና ንብረቶቻቸው በመኪና ጭነው ለቀው በመውጣት ላይ ያሉ ነዋሪዎች ነበሩ። የቆሰሉት ወደ ፓዌ ሆስፒታል ተወስደው ሕክምና እየተደረገላቸው ይገኛል። ይህን ጥቃት ተከትሎ እሁድ ግንቦት 25 ቀን በባምቡክ ከተማ የሟቾች አስከሬን ተገንዞ መሄድ አለበት ወይስ እንዳለ መሄድ አለበት በሚል በተፈጠረ አለመግባባት በነዋሪዎችና በአካባቢው በነበሩ የፌደራል ወታደሮች መካከል ግጭት በመፈጠሩና ወታደሮቹ ድንጋይ ተወርውሮብናል በሚል ምክንያት ወደ ነዋሪው ሕዝብ ተኩስ በመስጠታቸው አንድ ሰው ተገሎ ሌሎች 3 ሰዎች የቆሰሉ መሆናቸው ታውቋል። በተለያዩ ቦታዎች ዜጎች በኮሌራ በሽታ እንደተጠቁ የጤና ጥበቃ ባለስልጣኖች አስታውቀዋል። በአዲስ አበባ ከተማ በአቃቂና በአዲስ ከተማ ክፍለ ከተሞች 5 ሰዎች የበሽታው ምልክት የታየባቸው መሆኑ የተነገረ ሲሆን በምስራቅ ሐረርጌ ዞን ጭሮና ኦዳ ቡልቱ ወረዳዎች እንዲሁም በበደስታ ከተማ 115 የሚሆኑ ሰዎች የበሽታው ምልክት የታየባቸው መሆኑ ተነግሯል። ከዚህም በላይ በትግራይ ክልተ አውላሎ ወረዳም 8 ሰዎች የበሽታው ምልክት እንደተገኘባቸው የተገለጸ ሲሆን ለአመታት አገዛዙ አጣዳፊ የተቅማጥና ተውከት በሽታን አተት በማለት የሐሰት መግለጫ ሲሰጥ መቆየቱ የሚታወቅ ነው። አሁን ወቅት ተታካሚዎቹ በተወሰዱ ናሙናዎች ላይ በተደረገ የላብራቶሪ ምርመራ የበሽታው መንስኤ ቢብሮ ኮሌራ የተሰኘ ባክቴሪያ መሆኑን ተረጋግጧል። ህዝብ በሚተበተቡባቸውና ህዝባዊና ሃይማኖታዊ ባሎች በሚከበሩባቸው እንዲሁም ተፈናቃዮች በሚኖሩባቸው አካባቢዎች በሽታው በቀላሉ ስለሚተላለፍ ሁሉም ጥንቃቄ እንዲያደርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። የቦይንግ ኩባንያ የመለያ ቁጥራቸው 737 እና 737 ማክስ አውሮፕላኖች ውስጥ የተወሰኑት በክንፎቻቸው ላይ ችግር መኖሩ መረጋገጡን የአሜሪካ የበረራ ደህንነት አስተዳደር አስታውቋል። በበረራው ደህንነት አስተዳደር መግለጫ መሰረት ጉድለት ተገኘባቸው የተባሉት አውሮፕላኖች ቁጥር በአጠቃላይ 312 ሲሆኑ ከነዚህ ውስጥ 179 የሚሆኑት ማክስና 133 ደግሞ የተለያዩ መለያ ቁጥር ያላቸው Next Generation የሚባሉት የአውሮፕላን ሞዴሎች ናቸው። የአሜሪካ የበረራ ደህንነት አስተዳደር ችግሩ አውሮፕላኖቹ ለበረራ ሲነሱና ሲያርፉ በሚጠቀሙባቸው ክፍሎች የተቆጣጣሪዎችን የጥንካሬና ጽናት ቅድመ ሁኔታ ሙሉ በሙሉ ላያሟሉ ይችላሉ ሲል አስጠንቅቋል። ባለስልጣኑን ጨምሮ እንደገለጸው እንከን የተገኘባቸው አውሮፕላኖች ተገቢውን ሂደት ጠብቀው ባለመመረታቸው በቀላሉ ስራ ሊያቆሙ ወይም ሊሰነጠቁ ይችላሉ ብሏል። በማስጠንቀቂያው መሰረት እንከን አለባቸው የተባሉት ክፍሎች በከፊል ስራ ማቆማቸው አውሮፕላኖቹ ለመከስከስ ባያበቃቸውም ጉዳት ሊያስከትሉ ይችላሉ የሚል እንደሚገኝበትም ለማወቅ ተችሏል። የአሜሪካ የበረራ ደህንነት አስተዳደር መግለጫ ይፋ ከሆነ በኋላ ቦይንግ በተወሰኑ አውሮፕላኖች ክንፎች ላይ ክትትል እንዲያደርጉ ለአየር መንገዶች ምክር ለግሷል። የኢትዮጵያ አየር መንገድ 4 ከበረራ የታገዱ 737 ማክስ እና 10 ኒው ጄኔሬሽን አውሮፕላኖች ያሉት መሆኑ ይታወቃል። ሰኞ ግንቦት 26 ቀን የሱዳን ወታደራዊ ኃይሎች ተቃዋሚዎች የመቀመጥ ተቃውሞ ሲያካሂዱ በነበረበት በካርቱም የወታደራዊ ካምፕ ዙሪያ ጥቃት በመፈጸም ቢያንስ 13 ሰዎች የገደሉ መሆናቸውን ሮይተርስ ዘግቧል። የየቀድሞ ፕሬዝዳንት በሽር ከተወገደ በኋላ አስከፊ የሆነ ድርጊት በሚባልለት ጥቃት ቢያንስ 116 ሰዎች የአካል ጉዳት እንደደረሰባቸው የተገመተ ሲሆን ቦታውን ጥለው የሚሸሹ ዜጎች በየአደባባዩ የቆሰሉትን እየተሸከሙ ሲጓዙ ታይተዋል። ተቃውሞው በተለያዩ የከተማው አካባቢዎች መቀጠሉና መንገዶችን መዝጋታቸውም ታውቋል። የተቃውሞን እንቅስቃሴ የሚመራው የሱዳን ፕሮፌሽናል አሶሲዬሽን ወታደሮቹ ተቃዋሚዎችን ከካምቡ ዙሪያ ለማስለቀቅ የወሰዱት የግድያ እርምጃ ከፍተኛ ጭፍጨፋ ነው በማለት ካወገዘ በኋላ ተቃውሞ ከወታደሩ ክፍል ጋር ያለውን ማንኛውንም ግንኙነት ያቋረጠ መሆኑን ገልጿል። የወታደሩ ጊዜያዊ አስተዳደር ካውንስል ኃላፊዎች በሰጡት መግለጫ እርምጃው የተወሰደው ጥቂት ወንጀለኞች ላይ እንጂ በተቃዋሚዎች ላይ አይደለም ካሉ በኋላ ወታደሩ ክፍል ከተቃዋሚ ተወካዮች ጋር የጀመሩትን ንግግር ለመቀጠል ዝግጁ መሆናቸውን ገልጸዋል። ለለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ሚናውን ተተው ወልግድግዱን ያልታደራን ወጣ ድንጋይ ላይ ያርፋል ተብሏል። በህዝብ ትግል ቀኑ የጨለመበት ወያኔ ከመሸገበት ትግራይ ሆኖ አሁንም ዘረኛ ሲራውን እየጎነጎነና አገርን እያመሰ ነው። ይካዲ ቡድን በሻቢያ ሱዳንና ምዕራባውያን እርዳታ ለስልጣን የበቃበትን ግንቦት 20 ለውጥ አምጥቻለሁ ባዩሹም መስሪያ ቤት ዘግቶ እንደባል ሲያከብረው ታዝበናል። ይብላኝ ይህ የወያኔ ኮሎኔል ከወያኔ ተጣላ ነው ለውጥ አምጥቷል ከኦሮሞ ጽንፈኞች ጋር ተሰስር የለውም ብለው ለሚቀባጥሩ ሹሞቹ የወያኔ ፍጥሮች ጭምልቅልቅ ያሉ ዘረኞችና አምባገነኖችም ናቸው። ኢህአዴጎች ማለትም ዘረኞች፣ ነፍሰ ገዳዮች፣ ጸረ ኢትዮጵያዎች ሹሞቹን ቀጣፊ ምንላቸው ባንድ በኩል ደግሞ ማንነታቸውንና ዓላማቸውን አልደበቁም። ለባለጌነታቸውም በሚያጠፉት ነፍስ ሆነ በስድባቸው ራሳቸውን ያጋልጣሉ። የሚመሩት የወሮ በላ ሚሊሻ በያቅጣጫው የፈጸመው ግፍና አሰቃቂ ግድያ ምስክር ነው። የኦነግ ወንጀል የሚባለው ያው በትብብር የሚሰሩት እንጂ ለሹሞቹ ባዳ አይደለም። ጽንፈኞቹን ካስመራና አሜሪካ ጋብዘው ያስገቧቸው ሹሞቹ ራሳቸው ናቸው። የሀገርን ማንነትና ቅርስ ለማጥፋት በጋራ እየሰሩ ናቸው። በሃይማኖት ላይ ዘመቻቸውም የሁላቸው ነው። ልዩ ልዩ ገጽታና ራስ የሚያሳይ ግን ያው እንደ እባብ ሹሞቹ ህዝብን በመደለልና በማደናገር ይህን ቀውጢ ጊዜ ያመጡብን በመሆናቸው ቅጥፈታቸውን አጋልጦ ሐቀኛ ማንነታቸውን ዘረኛነታቸውን በአደባባይ ማስጣት የግድ ይሆናል። የሹሞቹን ቅጥፈት ያጀቡ ቁዝር ምሁራንን በመብዛታቸው ደጋግመን የጋረዱብንን መጋረጃ እየገለጥን የሹሞቹን መሰረታዊ ወያኔነት ዘረኝነት ማውገዝ የግድ ይሆንብናል። ከዚህ ቀደም ደጋግመን ስንለው የቆየነውም ሐቅ ዛሬ እውን ሆኖ በመቀጠሉ የሽግግር ሂደትና ህዝባዊ መንግስት ጥያቄያችን ጊዜ ያለፈበት ሳይሆን ዛሬም ዋናና አንገብጋቢ ነው። የገማይ ገለማውን ኢህአዴግ ማስቀጠል ከተቻለ ሁሉን አቀፍ የሽግግር ሂደት ለምንስ ይከብዳል? የሰዎች የስልጣን ጥምና የባዕዳን ጸረ ኢትዮጵያነት ተባብረው ነው እንቅፋት የሆኑብን። የፖለቲካ አልፉሾች ናቸው እንቅፋት የሆኑብን። የራሳ ሲያርባት የሰው ታማስላለች የተባለው ሹሞቹን ገላጭ ሆኖ መገኘቱ የሚካድ አይደለም። አላስፈላጊውን አንገብጋቢ የማድረግ የዲያብሎስ ችሎታ አላቸው። በዚህ በዚያም ግን ዘረኝነታቸው ገሃድ ይሆናል። በግርድፉ ያለ ዘረኝነት ጥላቻ ለሚያስፋፋ የኦሮሞ ሚዲያ ተብዬ በሚሊዮን ብር መለገስ፣ የሰራዊቱ ኃላፊ ተብየው ከባለሜን ጫዋሽ ጋር ማውደልደል፣ የአዲስ አበባን ስም ድርቅ ብሎ ለመቀየር መጣር፣ ዛፍ እንተክላለን ግን በኦሮሚያ ብቻ ማለት፣ የአባይን ግድብ አቁሞ ሌላ ባለብዙ ወጪ ኃይል በኦሮሚያ ለማመንጨት ማቀድ፣ የራስን የሽግግር ሂደት አፍኖና ሰርዞ ለሱዳን ጀነራል የሽግግሩ ሙከራ ሁሉን አቀፍ ይሆን ብለን መከርን ብሎ በግላጭ ማወናበድ፣ ህዝብ ብዙዎቹን ሲያሰማ መሳደብ፣ ችሎት አልባዎችን ከላይ እስከታች በብሔረሰብ መስፈርት መሾም፣ ለዘረኛ ስምሪት መጣደፍና መፈጸም ያለባቸውን ሀገር ጠቃሚ ድርጊቶች መሰረስ፣ በሴቶች መብት መጠበቅ ላይ ማሾፍ፣ ጋዜጠኞች ላይ አፈናን ማጠናከር፣ የአማራውን ወጣት ለማፈን ወይም ለመበተን ሴራ መጎንጎን፣ ጽፍን ዘረኝነትን ማስፈን። ቢከፍቱት ተልባ እንዲሉ ከመንጋው ጫጫታና ከሐሰት ዜናው ባሻገር ሹሞቹ እንደ ወያኔ አስከፊ ገጽታ ያላቸው ጸረ ህዝቦች ሆነው ይጋለጣሉ። ተደናግሮ የነበረው የህዝብ እንቅስቃሴ ቀስ በቀስ አቁ ቢጎመዝዘውም እየተረዳ ዳግም እየተደራጀና እየተነሳም ነው። በርግጥ ለሹሞቹ የሰገዱና ከህዝብ ጎራነን ብለው የሚያወናብዱት ቅጠቢሶች አሁን የህዝብን ትግል ለማዳከም ቢወራጩም ጉሙ ተኗል። ሹሞቹን በተመለከተ ብዙሃኑ አውቆባቸዋል ማለትም እንችላለን። ሹሙ ቆላ ደጋ የሚረግጠውና ቀቢጸ ተስፋን በእብሪትና ዘለፋው የሚያጋልጠው ህዝብ እንደነቃባቸው በመረዳቱ ነው። በለስ ቀንቶናል በሚል ተቸልችለውና ህዝብን ንቀው የጀመሩት የጥቃት ዘመቻ ተገልብጦ መጥፊያቸው ሊሆን እንደሚችልም መረዳታቸው አልቀረም። ግን ያዳቆነ ሰይጣን ተብሏልና ዘረኞቹ በጀመሩት ለመቀጠል፣ ህዝብን ለማፈናቀል፣ ህዝብ ላይ የጸር ማጽዳት ዘመቻ ለመጀመር፣ የሀገርን ሀብት ለመዝረፍና በጠላቻ ተውጠው ግፍ ለመፈጸም ወደ ኋላ የማይሉ መሆናቸውን ህዝብ ሁሉ አውቆ ሊታገላቸው ይገባል። በበኩላችን የሚዘልፉን አውደልዳዮችና ወንጀለኞች ቀና ቢሉም ትናንትም ዛሬን ሀቁን ሳንደብቅ ማቅረባችንና የኢትዮጵያና ህዝቧን ጥቅም ማስቀደማችንን አልተውንም። ከአመታት በፊት የከተብነው ሀቅ እንደገና ማንሳት እንገደዳለን። ያቋምን ህዝባዊነትና ጽናት ለማሳየትና አቅጣጫን አሁንም ለመጠቆም እንጠቅሳለን። ህዝቡና ድርጅቶች ሁሉ በቀና መንፈስ ያለፉትን የአስተዳደር ቅርሶች መርምረውና ተወያይተው ፕሮግራማቸውን አጣጥመው መፍትሄ የሚያገኙ መሆኑ አያጠራጥርም። ለሁሉም መሰረቱ ግን የህዝብ እኩልነት እውን የሆነባት በዲሞክራሲ ስርዓት ላይ የተገነባች የጋራ ሀገር እንድትኖረን በጋራ መነሳቱ ላይ ነው። የህዝቡ ቋንቋዎች፣ ባህሎች፣ ወዘተ ሁሉ ተከብረው ለአንድነቱ መሰረት የሚሆኑበትን መንገድ ማመቻቸት የሚቻለው በዚህ መንገድ ነው። ኢህአፓ የኢትዮጵያ ፖለቲካ ኃይሎች ለአንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዲሞክራሲያዊ አንድነት አማራጭ የለሽነትን እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆንማ ይህን መለያውን ሊቀማ ካለመቻሉ ሌላ ሊጠራጠረውም የሚገባ ጉዳይ አለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋ ተከብሮ ለሀገራዊ አንድነታችንና ቅርሳችን እሴታችን ወሳኝ አካል ሆኖ ታላቅ አገርን የሁሉም ህዝብ የጋራ አገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበትም መታገል ይኖርብናል። ለእኩልነትና ለመብት መከበር መታገል ተገቢና ፍትሃዊ ነው። ለሀገራችን ለኢትዮጵያ በጋራ መታገልና ዜግነታችንን ማስረገጥ ደግሞ ግዴታችን ነው። በዚህ መልክ ሲታይ የኢትዮጵያ ማለትም የህዝቡ አንድነት በዲሞክራሲ ታጅቦ እውን እንዲሆን በመታገል የወያኔን ዘረኛ ከፋፋይ አገዛዝ ማስወገድ ተቀዳሚ ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ስለዚህ ኢህአፓ ሁሉም ድርጅቶች በብሔረሰብ ደረጃ የተደራጁ በህብረ ብሔርነት ለኢትዮጵያ አንድነትና ለዲሞክራሲያዊ ስርዓት መስፈን በጋራ እንዲታገሉ ዳግም ጥሪ እያደረገ ለጥረት ዝግጅቱን ያረጋግጣል። በኤርትራ ላሉ ወገኖቻችን ደግሞ ያለፉትን አመታት በሚገባ ጥነውና ከሀቅና ከታሪክ ብቻ ሳይሆን ለመጪውም ትውልድ ሰላምና እድገት ቦታ ሰጥተው በአዲስ መንፈስና መንገድ የአንድነትን ምርጫ በድፍረት እንዲወስዱ የዲሞክራሲያዊ ትስስርን መንገድ እንዲመርጡ ጥሪ ያደርግላቸዋል። የኢትዮጵያ ህዝብ በበኩሉ ለጠባቦችና ከፋፋዎች ሳያመች ለትምክህተኞች ጆሮ ሳይሰጥ ታሪካዊ አንድነቱን በዲሞክራሲ አድሶ ውድ አገሩን ከጥፋት ለማዳን እንዲነሳ ኢህአፓ ይጠራዋል። ሁሉም ኢትዮጵያዊ ለሀገር አንድነት ይዋደቅ፣ መገንጠልና መከፋፈልን ማቀንቀን ጸያፍ ይሁን። አገራችን የጋራ የሁላችንም ናትና በጋራ ትግል ህልውናዋን እናስከብር። የሀገር አንድነት መሰረቱ የህዝብ ዴሞክራሲያዊ መብትና እኩልነት ነው። ጸረ ህዝቡን የወያኔ አገዛዝ በህብረት ትግል እናስወግድ። የጥቅሱ መጨረሻ ይህ ነበር። የኢህአፓ አቋም ይህም ነው። የዛሬው አቋማችን ከብሔር ድርጅቶች ጋር የህብረት ጥረት በተሳካ መንገድ ቢደረግም ከኦነግና ኦብነግ ጋር ያልተቻለው ኢትዮጵያዊ አይደለንም፣ መገንጠል ነው ምርጫችን ሲሉ ስለነበር ነው። ዛሬ እየገፉ ያለውን ጸረ ኢትዮጵያ አቋም አንቀይርም ስላሉ ነው። ከአመታት በፊት አቋማችን ግልጽ ሆኖ ባለበት ያኔ ከዘረኛው ወያኔ ጋር አንድ ሆነው የቆሙ ቡድኖች ሆኑ ግለሰቦች ዛሬ ተገልብጠው ጸረ ወያኔ ነን ሲሉ መቃጣታቸው ብቻ ሳይሆን ሊከሱን ሲደረደሩ መቃወማችን የግድ ነው። ከአመታት በፊት የጻፍነውና ያሰራጨነው አቋም የብዙዎቹ ውሸትና ክስ ከትቢያ መጣሉ ብቻ ሳይሆን ለሀገር የሚበጀውንም መንገድ አሳይቶ ነበር። የኢትዮጵያዊነትን ክቡርነት፣ ለአንድነት በአንድነት በጋራ መታገል እንደሚገባ፣ የጠባቦችና ከፋፋዮችን እርኩስነት። ዛሬም መሰረታዊ አቋማችንና ሰንደቃችንን ይዘን ሹሞቹን የምንቃወም ሆነ የምንታገለው ለኢትዮጵያና ለሕዝቧ የገባነውን ቃል ኪዳን በማክበር ነው። ኢትዮጵያ ለዘላለም ትኖር። ጸረ ኢህአዴግ ትግላችን تفافمو يقتل
የሚታገል አደርባይል ክስክስ ያን ያን ትውልዳው ግን ዝም ብሎ ይቀመጥ በጭራሽ አይተም ገና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቁስ ትውልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅሁን ዘፍዝፎ ያፋን ወቅታል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይስ ደታጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያወሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አርክስ ይህ የሰፖች አማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀል አይሳካምኝ አንድነታቸው ብቻናቸው ራቸው መስራትና ማውራት
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ተበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማቆላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ሰብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲተነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናስታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብር አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዲሞክራሲያዊ ሽግግር ልታመራት ይችላልች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በግሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትላንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ በህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነፃነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣
የወታደሩና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ሕግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ሕገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ሕገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ሕገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በሕዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ሕይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ሕገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር፣ ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከረና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋሙ ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂ ነገሮች ደርግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
ይቀጥል።
ዋሳችን በድኖ ስንፋሳችን ሲገጣ ያው አካል ምስተበልቶት ሲወጥ በዝምታ ለስካን ሸረሪት አድርቶበት ያውነቱ ሲያከተም ትንታግ እሳት እስኪለመለም ነበልባሉ ሲጨልም እንጫለን እንጫለን እውነት ተውጣ ፍተታብብ እንላለን መንጋጋ መንጋጨላችን በቦክስ በተደፍ ቢወልቅ በትንታግ የጥይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ፈንጃ ለምለም ስጋችን ቢጨቀጨቅ እንጫለን የእውነት ለሀቅ እንሞታለን እንጫለን ኤሎይ እንላለን ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃተትም ምድረስ ይሆን ታጉረን እመቀመቅ ብንወርድም እንጫለን አንደግመም ከቶንም አንታከተም የሰው ልጆች ስቃይ ሪታ ረሃብ ርዛት ዋይታ እንደው ዳቂ በያፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምርቤት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገጥለቱ በሸጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብልዩጣ እንላለን እንጫለን እንጫለን እንጫለን
ከሌለ Yeah.